Uguruu inni jedhu garuu torban kana keessa murtaa'uuf kan jiru ta'uun ibsameera.
Taarratanumsa boriitiin walitti dachaan nagaa jennee nagee ansoora lafeeti.
Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በማይካድራ ከተማ በተፈጸመ ጥቃት ቁጥራቸው 600 የሚደርስ ሰላማዊ ሰዎች ተገድለዋል ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታወቀ።
እንደዚህ አይነት ጭካኔዎች ሊፈጸሙ እንደቻሉ ያሳስባል። በእውነትም ግን የሆነ የሚሰብር ነገር ስሜት አለው። ከምንመለከተው ከምናየው ከምንዳስሰው ውጪ በቀረን እንኳን ከፍተኛ የሆነ ለማንኛውም ሰው የሚረብሽ ነገር አለው። አስከሬኖች እንደዚህ ወድቀው ስታይ ነው።
በማይካድራ፣ አብርሃጅራ፣ በሳንጃ፣ በዳንሻ፣ በሁመራና በጎንደር የተለያዩ አካባቢዎች በመዟዟር ጥናት ያካሄዱት ከኢሰመኮ አጥኚዎች መካከል አንዷ ሃይማኖት አሸናፊ ናቸው የሰማችኋቸው። በሌላ ዜና አምነስቲ ኢንተርናሽናል የኢትዮጵያ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት በሚያካሄዱት ውጊያ ከውጊያው ጋር ምንም ግንኙነት የሌላቸውን ሰላማዊ ዜጎች ደህንነት እንዲጠብቁ ሲል አሳስቧል።
ማሳሰቢያ ለሁለቱም ወገኖች ነው። በተለይ ደግሞ ሰባዊ ከለላ መጠቀምም ግድ አይደለም። ለጦርነት ተገቢ ታርጌት ወይም ደግሞ ተገቢ ኢላማ ሊሆኑ የሚችሉ ምሳሌ የሚሊታሪ ካምፖችን፣ ከባድ መሳሪያዎችን፣ ለሚሊታሪ አገልግሎት የሚውሉ ገልጋዮችን በሙሉ በሲቪሊያን ባሉበት አካባቢ ማስቀመጥም የጦር ወንጀል ሊሆን ይችላል።
የድርጅቱ የአፍሪካ ቀንድ የሰብአዊ መብቶች አጥኚ ፍስሐ ተክሌ ናቸው የሰማችኋቸው። ሙሉ ዘገባውን በዕለቱ አብይ ርዕስ ይዘናል። ጤና ይስጥልኝ እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ህዳር 15 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉና ከዋና አዘጋጇ ትዝታ በላቸው እንዲሁም በእያሉበት ሆኖ የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅት ታየ።
አስተልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የህወሓት መሪዎች እጃቸውን እንዲሰጡ በኢትዮጵያ መንግስት የተሰጠው የ72 ሰዓታት የጊዜ ገደብ እየቀረበ ባለበት በአሁኑ ወቅት ዓለም አቀፍ የመብት ቡድኖች የመንግስቱ የመከላከያ ኃይሎች የሰላማዊ ዜጎችን ደህንነት ቅድሚያ ትኩረት እንዲሰጡ እየተማጸኑ ናቸው። በተባበሩት መንግስታት የጸጥታው ጥበቃ ምክር ቤት በትግራይ ክልል ስላለው ሁኔታ ዛሬ ማክሰኞ ለመጀመሪያ ጊዜ ይነጋገራል ተብሏል። ይህም የውጊያው ጉዳይ በተመለከተ ያለው የዓለም አቀፉ ማህበረሰብ ስጋት እየጨመረ መሆኑን ያመላክታል ተብሏል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለህወሓት መሪዎች እስከ ነገ ረቡዕ ባለው ጊዜ ውስጥ እጃቸውን እንዲሰጡ አሳስበዋል። የመጨረሻ ጥሪ መሆኑንም ተናግረዋል። በትግራይ ክልል የተጀመረው ህግ የማስከበር እርምጃ ሁለተኛ ምዕራፉ ተጠናቆ ወደ ሶስተኛ ምዕራፍ እየተሸጋገረ ነው ያሉት ጠቅላይ ሚኒስትሩ ሰራዊቱ ወደ መቀሌ እየተጠጋ በመሆኑ የመቀሌ ከተማ ነዋሪዎች ህግ በማስከበር እርምጃው ከሰራዊቱ ጎን እንዲቆሙ ሲሉ ጠቅላይ ሚኒስትሩ ጠይቀዋል። የኢትዮጵያ የመከላከያ ኃይሎች መቀሌ ከተማን በ50 ኪሎ ሜትር ርቀት መክበባቸውን ትናንት ተናግረዋል። የክልሉ መሪ ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው ይህን አስተባብለዋል። የመንግስቱ ኃይሎች ይህን የሚናገሩት ሽንፈታቸውን ለመደበቅ ነው ብለዋል። ላለፉት 3 ሳምንታት በክልሉ መገናኛዎች እንደተቋረጡ በመሆናቸው መረጃዎችን ለማጣራት አዳጋች ሆኗል። የአምነስቲ ኢንተርናሽናል የምስራቅና የደቡባዊ አፍሪካ ዳይሬክተር ዲፕሮስ ሙቼና ትናንት ሰኞ ባወጡት መግለጫ የኢትዮጵያ ፌዴራል መከላከያ ኃይሎች መቀሌን ለመክበብ እየተዘጋጁ ባሉበት በአሁኑ ወቅት ሲቪሎችንና ሲቪላዊ ስፍራዎችን ሆን ብሎ ማጥቃት በዓለም አቀፍ ሕግ የተከለከለ በጦር ወንጀል የሚያስጠይቅ መሆኑን ለሁሉም ወገኖች አምነስቲ ኢንተርናሽናል ሊያስታውስ ይወዳል ብለዋል። ከትግራይ ክልል ከ30 ሺህ የሚበልጡ ሰዎች ወደ አጎራባች ሱዳን መሰደዳቸውን የተባበሩት መንግስታት ትናንት ተናግሮ የሰላማዊ ሰዎች ደህንነት እንዲጠበቅ እየቀረቡ ያሉ ጥሪዎችን አስተጋብቷል። የጸጥታው ምክር ቤት ዛሬ በኢትዮጵያ ውጊያ ዙሪያ እንደሚነጋገር ከኒውዮርክ ምንጮች ናቸው የጠቆሙት። የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪክ በትናንት ዕለታዊ ገለጻቸው በውጊያው የተጠመዱ ሰዎች ማንነታቸው በጎሳ ሳይለይ ለደህንነታቸውና እርዳታም ፍለጋ በነጻነት ጥቃት ሳይደርስባቸው በሀገር ውስጥም ይሁን በዓለም አቀፍ ድንበሮች አቋርጠው መንቀሳቀስ እንዲችሉ ማድረግ አጣዳፊ ጉዳይ መሆኑን የሰብአዊ እርዳታ ባልደረቦቻችንም እያሰመሩበት ያለ ጉዳይ ነው ብለዋል። ቆየት ብሎ በደረሰን ዜና ደግሞ የጸጥታ ምክር ቤቱ በትግራይ ክልል እየተካሄደ ስላለው ውጊያ ዛሬ ሊያደርገው የነበረው መደበኛ ያልሆነ ውይይት ለሌላ ጊዜ መተላለፉን ቪኦኤ ለመረዳት ችሏል። ከኢትዮጵያ የተሰደዱ ሱዳን የሚገቡ ተፈናቃዮች ቁጥር ከ40ሺ መብለጡን የተባበሩት መንግስታት የስደተኛ ጉዳዮች ከፍተኛ ኮሚሽነር UNHCR አስታውቋል። ባለፉት ቅዳሜና እሁድ ብቻ ከ5000 በላይ ሴቶችና ህጻናት ድንበር ማቋረጣቸውን የኮሚሽነሩ ቃል አቀባይ ባባር ባሎች አስታውቋል። ዝርዝሩን ሶሎሞን አባተ ያቀርባል።
የስደት ጉዳዮች ከፍተኛ ኮሚሽነሩ ከአጋሮቹ ጋር በመሆን ለስደተኞቹ ምግብና ሌሎችም ለህይወት ደራሽ እርዳታ ያደረሰ መሆኑን ዛሬ ቢያስታውቅም የሚፈልገው የድጋፍ መጠን በእጁ ካለው ጥሪት በላይ መሆኑን፣ የማቅረቢያ አገልግሎቶችና ሌሎችም የሎጂስቲክስ ችግሮች እንዳሉበት፣ እያደገ ለመጣው መፈናቀል ተጨማሪ መጠለያዎች እንደሚያስፈልጉም ገልጿል። 300 ለሚሆኑ ህጻናትና የሚያጠቡ እናቶች ተጨማሪ አልሚና ማገገሚያ ምግቦችን ማድረስ እንዳልቻለም የኮሚሽነሩ ቃል አቀባይ ባርባሮች አወጡት መግለጫ ይጠቁማል። የተለየ ትኩረት የሚያስፈልጋቸውን ስደተኞች ለይተው ማወቃቸውንና አገልግሎት የሚያገኙበትን ሁኔታ ማመቻቸታቸውን፣ ትኩስ ምግብ እያቀረቡ መሆናቸውን፣ የውሃ ምንጮችና የመጸዳጃ ቦታዎች መሰራታቸውንም የኮሚሽነሩ መግለጫ ጠቁመዋል። ስደተኞቹን ከድንበር አካባቢ 70 ኪሎ ሜትር ርቀት ላይ ወደምትገኘው ኡምራቆባ ለማስተላለፍ እየሰሩ መሆናቸውን ቃል አቀባዩ ባሎች አመልክተው ባለባቸው የአቅም እጥረት ምክንያት ከትናንት ሰኞ ጀምሮ ማሸጋገር የቻሉት 8000 ሰው ብቻ መሆኑን ገልጸዋል። ኢትዮጵያ ውስጥ ደግሞ ትግራይ ውስጥ ስላሉ ተፈናቃዮችና የእርዳታ ሰራተኞች ጉዳይ ድርጅቱ በእጅጉ እየተጨነቀ መሆኑንም የሚናገረው የUNHCR የፕሬስ መግለጫ በግጭቱ ውስጥ ያሉ ወገኖች ሁሉ ሲቪሎችን ከጉዳት በመጠበቅ ዓለም አቀፍ ግዴታዎቻቸውን እንዲወጡ አሳስቧል። እርዳታ ሊደርስላቸው ለሚገባና ለሚያስፈልጋቸው ሰዎች ሁሉ ሊደርስ የሚችልበትን ነጻ፣ ደህንነቱ የተጠበቀና የማይስተጓጎል ሁኔታን እንዲፈጥሩም በአጽንኦት ጠይቋል። ኢትዮጵያ ውስጥ ያሉ 100,000 የሚሆኑ ኤርትራውያን ስደተኞች ደህንነት ጉዳይም አብዝቶ እንደሚያሳስበው UNHCR አስታውቆ ውሃ፣ መድኃኒትና ምግብን ጨምሮ ለስደተኞቹ እጅግ የሚያስፈልጋቸው አቅርቦት ክምችት በአንድ ሳምንት ውስጥ እንደሚያልቅ አስታውቋል። ማንም ቢሆን የጎሳና የዜግነት ማንነቱ ግምት ውስጥ ሳይገባ አፋጣኝ ድጋፍና ለሁሉም መድረስ እንዲቻል ዓለም አቀፍና የሀገር ውስጥ ወሰኖች ሁሉ ለሰብአዊ አገልግሎቶች ክፍት እንዲደረጉ የመንግስታቱ ድርጅት የስደት ጉዳዮች ተቋም አጠንክሮ ጠይቋል።
ሰለሞንን አመሰግናለሁ። ሶማሊያ በቅርቡ በሀገሪቱ በሚካሄደው ምርጫ ሊፈጠሩ የሚችሉ አለመግባባቶችን መፍታትም ሰለሞንን አመሰግናለሁ። ሶማሊያ በቅርቡ በሀገሪቱ በሚካሄደው ምርጫ ሊፈጠሩ የሚችሉ አለመግባባቶችን መፍታት የሚችሉ ባለሙያዎች ማሰልጠን ጀምራለች። የፕሬዝደንታዊ ምርጫው እጩ ተፎካካሪዎች ግን ባለሙያዎቹ ገለልተኛ አይደሉም ሲሉ ቅሬታ ያሰሙ ናቸው። ተቃዋሚዎቹ መንግስት ያለመግባባት ምርጫ ኮሚቴው በፕሬዝደንት መሐመድ አብዱላሂ ፋርማጆ ደጋፊዎች የተሞላ ነው ይላሉ። ወንሽን ለዘገባው አመሰግናለሁ። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ተመራጩ ፕሬዚደንት ጆ ባይደን ስርዓት ያለው የአስተዳደር ርክክብ እንዲከናወን እንደ አውሮፓ አቆጣጠር በ1964 ዓ.ም በተደነገገው ህግ መሰረት የተወሰኑ የመንግስት ግብአቶችና አገልግሎቶችን ማግኘት እንደሚችሉ የፌዴራሉ መንግስት የጠቅላላ አገልግሎቶች አስተዳደር GSA ውሳኔ ላይ ደርሷል። ጆ ባይደን ከአሁን እስከ በዓለ ሲመታቸው ማለትም በአውሮፓውያን ጥር 20 ባለው ጊዜ ውስጥ አስተዳደራቸውን እየመሰረቱ ይቆያሉ። አስተዳደሩን ሲረከቡ የፖሊሲ ራዕዮቻቸውን ተግባራዊ የሚያደርጉና የብሔራዊ ጸጥታ ጉዳዮች ላይ በአስቸኳይ ስራ እንዲጀመር የሚያደርጉ ባለስልጣናትን እየሾሙ ይቆያሉ። የጆ ባይደን የሽግግር ቡድን የፌደራል መንግስቱ የኢንተርኔትና የኢሜል አገልግሎት የተሰጠው ሲሆን ወዲያውኑም buildbackbetter.gov የተሰኘ ዌብሳይት ከፍቷል። በተጨማሪም ተመራጩ ፕሬዝዳንት በሚስጥር የሚያዙ የብሔራዊ ጸጥታ ስጋት ጉዳዮችን ይፋ ባልሆነ መንገድ የሚወሰዱ ወታደራዊ ኦፕሬሽኖችና የትራምፕ አስተዳደር ወታደራዊ ኃይል ለመጠቀም የሚወስደው ውሳኔ ቢኖር መረጃ ማግኘት ይችላሉ። የጆ ባይደን የሽግግር ቡድን ለሽግግር ስራዎቹ እስከ 6.3 ሚሊዮን ዶላር የሚደርስ የፌደራል መንግስት ገንዘብ ወጪ ማድረግ የሚችል እንደሆነም ተመልክቷል። ተዛመደ ዜና ተመራጩ ፕሬዝዳንት ጆ ባይደን ለመጪው አስተዳደራቸው ያሰቧቸውን ዋና ዋና የዲፕሎማሲና የብሔራዊ ጸጥታ ተሿሚዎች ዛሬ ያስተዋውቃሉ። አንዱ ለውጭ ጉዳይ ሚኒስትርነት ያጯቸው ከቅርብ የውጭ ጉዳይ አማካሪዎቻቸው አንዱ የሆኑት አንቶኒ ብሊንከን ናቸው። የብሔራዊ ጸጥታና የውጭ ፖሊሲን በሚመለከት የምናባክነው ጊዜ የለም ብለዋል ባይደን። የቀድሞ የውጭ ጉዳይ ሚኒስትር ጆን ኬሪን ደግሞ የአየር ንብረት ጉዳይ ልዩ መልእክተኛቸውና የብሔራዊ ጸጥታ ምክር ቤት አባል እንዲሆኑ ያጯቸው መሆኑን ጆ ባይደን አስታውቀዋል። የ74 ዓመቷ የቀድሞዋ የፌደራል ሪዘርቭ ሊቀመንበር ጃነት የለንንም ለገንዘብ ሚኒስትርነት እንዳጯቸው ዘገባዎች ጠቁመዋል። ለዓለም አቀፍ የኮቪድ-19 ዜናዎች ብሪታንያ ከኮቪድ-19 ነጻ መሆናቸውን የሚያሳይ ማስረጃ ይዘው ከውጭ ሀገር የሚገቡ መንገደኞች ተለይተው የሚቆዩበት ጊዜ ከዛሬ ጀምሮ ከቀደመው አጠር ሊል እንደሚችል አስታውቃለች። በአሁኑ ጊዜ መንገደኞች ለ14 ቀናት ተለይተው መቆየት ያለባቸው ሲሆን በአውሮፓውያን ከታህሳስ 15 ጀምሮ ግን ብሪታንያ ከገቡ በኋላ ከ5 ቀን በኋላ ከፍለው የመመርመርና አሁንም ውጤታቸው ከቫይረሱ ነጻ ከሆነ ተለይተው መቆየት አይኖርባቸውም ነው የተባለው። በጀርመን የ16 ክፍለ ግዛቶች ባለስልጣናት መጪው የፈረንጆች ገና በዓል ላይ የሚሰባሰቡ ቤተሰቦች ከቫይረሱ መጠበቅ ስለሚችሉበት መንገድ እየተወያዩ ናቸው። በዓሉ አንድ ሳምንት በፊት የእንቅስቃሴ ገደቦችን ጠበቅ ለማድረግና ከዚያም በአነስተኛ ቁጥር መሰባሰብን በመፍቀድ የቫይረሱን መዛመት ለመቆጣጠር ሊሞክሩ ነው የተስማሙት። ባለስልጣናቱ ነገ ከቻንስለር አንግላ መርክል ጋር በጉዳዩ ዙሪያ ይወያያሉ ተብሏል። የጣሊያን ጠቅላይ ሚኒስትር ጁሴፔ ኮንቲም መጪው የፈረንጆች ገና በዓል እንዳሳሰባቸው ገልጸው ሰው የበረዶ መንሸራተት ስፖርት ጉዞ እቅዶችን ከማውጣት እንዲቆጠብ ተማጽነዋል። በዚህ ሳምንት ተነገ ወዲያ ሐሙስ የምስጋና ቀን ወይም ታንክስጊቪንግ ዴይ በሚከበርባት ዩናይትድ ስቴትስም የቫይረሱ መዛመት ጉዳይ ስጋት ፈጥሯል። ሰው ከቦታ ወደ ቦታ ከመጓዝ እንዲቆጠብና ብዙ ሰው የሚገኝበት የበዓል ድግስ እንዳያደርግ የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ ተማጽኖ እያቀረበ ነው። በአሁኑ ጊዜ በዓለም ዙሪያ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ59 ሚሊዮን ማለፉን የጆንስ ሆፕኪንስ ዩኒቨርሲቲ መረጃ ያመለክታል። ዩናይትድ ስቴትስ ከ12.4 ሚሊዮን በላይ የቫይረሱ ተያዦችን ይዛ እየመራች ስትሆን ህንድ 9.1፣ ብራዚል 6 ሚሊዮን ይዘው ይከተላሉ። በተዛመደ ዜና በኮቪድ-19 ወረርሽኝ ምክንያት ዓለም አቀፉ የአየር መንገድ ኢንዱስትሪ በዚህ እየተጠናቀቀ ባለውና በመጪው የአውሮፓ 2021 ዓመተ ምህረት ወደ 160 ቢሊዮን ዶላር የሚጠጋ ኪሳራ ያገኘዋል ተብሎ እንደሚሰጋ ዓለም አቀፉ የአየር ትራንስፖርት ማህበር አያታ አስታወቀ። አያታ ባወጣው መግለጫ የኮቪድ-19 ቀውስ የአየር ትራንስፖርት ኢንዱስትሪውን ህልውና አደጋ ላይ ጥሎታል ነው ያለው። ይህ ተሰናባቹ የአውሮፓ 2020 ዓመተ ምህረት ለኢንዱስትሪው ከምን ጊዜውም የከፋ ዓመት ሆኖ እንደሚያበቃ ነው ያስጠነቀቀው። አያታ ባለፈው ሰኔ ወር ባወጣው ትንበያ የአየር መንገድ ኢንዱስትሪው በቀጣዮቹ 2 ዓመታት የ100 ቢሊዮን ዶላር ኪሳራ ይደርስበታል ብሎ ነበር። ይሁን እንጂ ወረርሽኙ በሁለተኛ ዙር መዛመቱን ተከትሎ የቀደመውን ትንበያውን በመከለስ በዘንድሮ ዓመት 118.5 ቢሊዮን፣ በመጪው 2021 ደግሞ 38.7 ቢሊዮን ዶላር ኪሳራ እንደሚያገኘው ነው የገለጸው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ወንጅታየን ለሰዓቱ ያለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ህዳር 15 2013 ዓ.ም ምረት የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ባለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ። ጥቅምት 30 2013 ዓ.ም ምረት በማይካድራ ከተማ በተፈጸመ ጥቃት ቁጥራቸው 600 ያህል ሰላማዊ ሰዎች መገደላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታወቀ። ኮሚሽኑ ዛሬ ፋ ባደረገው የፈጣን ምርመራ ግኝት ባለው ከጥቃቱ በኋላ የምርመራ ቡድን ወደ ስፍራው በመላክ የተደረገ ጥናት ተንተርሶ ዘግናኝ የሆነ የሰብአዊ መብት ጥሰት መፈጸሙን አረጋግጫለሁ ብሏል። ጥቃቱም የተፈጸመው በትግራይ ሚሊሻ አስተባባሪነት በሚታገዙና በወቅቱ በስልጣን ላይ በነበረው የአካባቢው አስተዳደር የጸጥታ መዋቅር እንዲሁም ሳምሪ በተባለ ኢመደበኛ የወጣቶች ቡድን መሆኑንም ይፋ አድርጓል። በሌላም በኩል ዓለም አቀፉ የሰብአዊ መብቶች ተቋም አምነስቲ ኢንተርናሽናል ኢትዮጵያ መንግስትና የህዝባዊ ወያኔ ሓርነት ትግራይ ህወሓት በሚያካሂዱት ውጊያ ከውጊያው ጋር ምንም ግንኙነት የሌላቸው ሰላማዊ ዜጎችን ደህንነት እንዲጠብቁ ሲል አሳስቧል። በተጨማሪም መንግስት የሰብአዊ ረድኤት አቅራቢዎች ወደ ስፍራው ገብተው ድጋፍ እንዲሰጡ ሁኔታውን እንዲያመቻችም ጥሪ አቅርበዋል። በማይካድራ፣ በአብርሃጅራ፣ በሳንጃ፣ በዳንሻ፣ በሁመራና በጎንደር የተለያዩ አካባቢዎች በመዟዟር ጥናት ያካሄዱት የኢሰመኮ አጥኚዎች መካከል አንዷ የሆኑት ሃይማኖት አሸናፊንና የአምነስቲ ኢንተርናሽናሉን የአፍሪካ ቀንድ የሰብአዊ መብቶች አጥኚ አቶ ፍስሐ ተክሌን ያነጋገረችው ጽዮን ግርማ ተከታዩን ለዕለቱ አብይ ርዕስ ይዛ ቀርባለች።
የኢትዮጵያ ሰብአዊ መብት ኮሚሽን የሰብአዊ መብት አደጋዎች ምላሽ በሚል የሰብአዊ መብት ጥሰቶችን የሚያጣራ አዲስ ቡድን አቋቁሟል። ሃይማኖት አሸናፊም በዚህ ቡድን ውስጥ የሰብአዊ መብት አደጋዎች አጥኚ ናት። ኮሚሽኑ ጥቅምት 30 ቀን 2013 ዓ.ም ምህረት በማይካድራ ተፈጽሟል የተባለውንና አምነስቲ ኢንተርናሽናል በቀደመ ሪፖርቱ ጭፍጨፋ ሲል የጠራውን የሲቪሎች ግድያ ለማጣራት ከተላኩት የአጥኚ ቡድን አባላት ውስጥ አንዷ ናት። ኮሚሽኑ ባወጣው ሪፖርት ላይም የምርመራ ቡድኑ ከህዳር 5 እስከ ህዳር 9 2013 ዓ.ም ምህረት ድረስ በማይካድራ ከተማ እንዲሁም በአብርሃጅራ፣ በሳንጃ፣ በዳንሻ፣ በሁመራና በጎንደር ከተማ ተዘዋውሮ በጥቃቱ ጉዳት ከደረሰባቸው ሰዎች ቤተሰቦች፣ ከአይን ምስክሮች፣ ከመጀመሪያ እርዳታ ሰጪዎች፣ ከሀገር መከላከያ ሰራዊት ወታደሮችና በጉብኝቱ ጊዜ በስፍራው ከነበሩ የመንግስት ተቋማት የስራ ኃላፊዎችን ጨምሮ ከልዩ ልዩ ምንጮች መረጃ አሰባስቦ ሆስፒታሎችን ጎብኝቶ በሕክምና ላይ የሚገኙ ሰዎችና የሚመለከታቸውን አካላት በማነጋገር የተሰራ ሪፖርት መሆኑን ገልጿል። የቴሌኮሙኒኬሽን የውሃና የኤሌክትሪክ ኃይል አቅርቦት ወደ ተቋረጠበት ማይካድራ ከተማ በመጓዝ የአይን እማኞችና የጉዳት ሰለባዎችን በማነጋገር በተጨማሪም የጅምላ መቃብሮችንና የከተማውን ሁኔታ በመመልከት ሪፖርት መጠናቀሩን የምትገልጸው ሃይማኖት በተገኘው የጥናት ውጤትና በተጠቀሰው ዕለት በደረሰው ጥቃት ጭካኔ በተሞላበት ሁኔታ የተገደሉት አማሮችና ወልቃይቴዎች መሆናቸው ግልጽ ሆኗል ብላለች። ለመረጃው በግብአትነት ያነጋገራችኋቸው እማኞች የጥቃቱ ሰለባ የሆኑትን ብቻ ነው ወይ የሚለው ጥያቄ ለአጥኚ ሃይማኖት ያቀረብነው ነበር።
በትንሹ 4-5 ከተሞች ላይ ቆይተናል። ቀጥታ የማይካድራ ምርመራ ከመጀመሩ በፊትም ሌሎች ቆይታዎች ነበሩን በክልሉ። ስለዚህ የተለያዩ ድምጾችን ለማካተት ሞክረናል ብለን ነው የምናምነው። በማይካድራም ከተማ ግን የትግራይ ተወላጆችንም ጭምር አነጋግረናል። በቀጥታ በጥቃቱ ላይ ተሳትፎ ባይኖራቸውም እንዲያውም የሰዎችን ሕይወት ያተረፉ ናቸው ብለን ሪፖርቱ ላይ ጠቅሰናል።
ባለው የግንኙነት መስመር መቋረጥ የተነሳ ቀድሞ አካባቢውን ሲያስተዳድር የነበረውን የትግራይ ክልል መንግስትም ሆነ ልዩ ኃይል ምላሽ ማካተት እንዳልቻሉ ጨምራ የገለጸችው ሃይማኖት፣ ነገር ግን በማይካድራ በነበራቸው ቆይታ ሁሉንም ማዕዘኖች በመፈተሽ ጥልቅ ምርመራ ማድረጋቸውን ትገልጻለች። ዛሬ ወጣው ሪፖርትም የምርመራው ውጤት ሙሉ ክፍል ሳይሆን የመጀመሪያ ደረጃ ቀዳሚ ጠቃሚ ሪፖርት መሆኑን ተናገራለች። የኮሚሽኑ ሪፖርት በከተማው የጥቃቱ ሰለባ የሆኑት በአንድ አካባቢ ተሰብስበው በአንድ ቤት ውስጥ እስከ 12 ሰዎች ድረስ በመሆን የሚኖሩና በአካባቢው በተለምዶ ሳሉክ በመባል የሚጠሩ የጉልበት ሰራተኞች የዘንድሮን የመኸር ወቅት ምርት ለመሰብሰብ ከመስከረም ወር ጀምሮ በማይካድራ ከተማ ተሰባስበው ነበር ይላል ሪፖርቱ። ያጥኒ ቡድኑ አባሏ ሃይማኖትም በእለቱ በእነዚህ የቀን ሰራተኞች ላይ የተፈጸመው ጥቃት ቀደም ብሎ በተጀመረ ዝግጅት የተሰራ ነው ትላለች።
ካስወረቁ ከቅድመ ዝግጅት የጀመረ መሆኑ ያረጋገጥንበት ነው። የመጀመሪያው ግኝታቸው የአማራ ተወላጅ የሆኑ የማይካድራ ሚሊሻ አባላት ቀድሞ ሲሰሩ ከማድረግ ጀምሮ ያሉ የተለያዩ ዝግጅቶችን በተለይ ደግሞ በፌዴራል መንግስቱና በትግራይ ክልል በቲፒኤልኤፍ በሚባለው መካከል ግጭቶች ከተከሰቱ ጀምሮ ለአማራና ኤልቃይቲ ተወላጆች ከከተማው ሊወጡ ሲሞክሩ መከልከል እንደነበረ እሱን ለመታዘብ ችለናል። ቅድመ ዝግጅት መኖሩ አንደኛው ፈጣን ምርመራ ገኘት ነው ማለት ነው።
በዚህ ምርመራ ሌላ የተገኘው ውጤት በእለቱ ምን እንደተፈጠረ ጥቃት አድራሹ ማን ነው የሚለውን እንደሆነን ጨምራ ታስረዳለች ሃይማኖት።
በቆይታችን ያልተነሱ ቦዲዎችን አግኝተናል ወይም ያልተቀበሩ ማለት ነው። የማስክሬቦችን ሄደን በአይናችን ከምስተናል የጅምላ መቃብሮችን አግኝተናል። በአሁን ማለት ቤተክርስቲያን ውስጥ የሚገኝ ጅምላ መቃብር ተመልክተናል። በተጨማሪም ግን ሰርቫይቨሮች ጥቃቱ ባይደርስባቸው ጥቃቱን የታዘቡ ሰዎችን ነዋሪዎችን ለማነጋገር ችለናል። እንዲሁም ከሪፈራል ቼኑን በመከተል በተለያዩ ሆስፒታሎችን ተገኝተ ሐኪሞችን ስለደረሱ ቴክኒካል ማስረጃዎችን ሰብስበናል ማለት ነው። እና ዋና ዋና የሚባሉ ፋይንዲንጎች እነዚህ ናቸው። ሌላው ግን ጥቃቱን ፈጽሟል ተብሎ የሚባለው ቡድን ማን ነው የሚለው ያው ትልቁ ጥያቄ ነበረ። በቆይታችን ያለምንም ብዥታ ማለት እችላለሁኝ ጥርት ባለ መልኩ ያገኘ ነው ሳምሬ የሚባል አንድ የወጣቶች መደበኛ ያልሆነ ወይም ኢመደበኛ ቡድን ነበረ። ይሄ ቡድን በማይካድራ ከተማ የሚኖርበት ሰፈርም አለው ሳምሬ የሚባል በዛ ሰፈር የሚኖሩ ወጣቶች ናቸው። ፐርፔትሬተር ተብለው ወይም ጥቃት አድራሽ ተብለው የተጠቀሱት ነገር ግን የከተማ አስተዳደሩ ተሳትፎ እነሱን በማገዝ የሰማ ነው ከአስር እስከ ሀያ የሳምሬ ቡድን አባላት በሁለት አካባቢ ሚሊሻ ለመታገዝ ነው የሚመጡት። በግራና በቀኝ ሚሊሻዎች ይቆማሉ። እነሱ ደግሞ ያው የመከላከል ግዴታቸውን ወደ ጎን በመተው ለእነዚህ የሳምሬ ቡድን ድጋፍ ማበረታቻ እና ደግሞ ከእነሱ ለማምለጥ ስለሚሞክር ሰው ደግሞ ትንሽ ጉልበት ስላለው በጥይት ተኩስ በማሰማት አንዳንዴ በመምታት ድጋፍ ሲሰጡ እንደነበረ ይህንን ተረድተናል። ምናልባት ድንግቱ አስኳል ሊባል የምችለው ይሄኛው ነው ብዬ አስባለሁ።
ማይካድራም ከሌሎችም የአካባቢው የትግራይ ክልል ከተሞች በጦርነቱ ምክንያት ወደ ሱዳን የተሰደዱ ሰዎች፣ በአንጻሩ ማይካድራ ውስጥ ግድያ እንደተፈጸመ ኤፒ ላይ ለምሳሌ በአማራ በኩል የጭካኔ አፈጻጸም ድርጊት እንደነበረ የጠቀሱት አለ። ስለሱ የሰብአዊ መብት ኮሚሽን ያገኘው መረጃ አለ?
ለማጣራት ሞክረናል። ነገር ግን ለጊዜው ይህንን ማግኘት አልቻልንም። እንደ ቀድመ እንደጠቀስ ነው ፈጣን ምርመራ ነው። እንደ ሌሎች የኮሚሽኑ ምርመራዎች ወራትን ፈጅቶ መደበኛ ምርመራ አይደለም። በተለይ ይሄ የሰብአዊ መብት አደጋዎች ምላሽ ቡድን የሚባለው የተቋቋመለት አላማ ነው ይሄ ፈጣን የሚባሉ እንደዚህ አይነት ምርመራዎችን ማካሄድ። ስለዚህ ሁሉንም አስፔክት ለጊዜው ማግኘት አልቻልንም። ነገር ግን ብዙዎቹን ሁኔታዎች ከግምት በመክተት የመጨረሻው ድምዳሜያችን ላይ ተጽዕኖ ያመጣሉ ያልናቸውን ነገሮች ግን ለማጣራት ሞክረናል። ይቀጥላል ምርመራው። ስለዚህ በቀጣይ በምናወጣው ዝርዝር ሪፖርት ላይ የሚኖር ከሆነ እና ይሆናል። ለጊዜው ግን ያገኘነው መረጃ ይሄ ነው።
በሪፖርቱ ላይ እንደተጠቀሰው በማይካድራ ከተማ አንዳንድ ነዋሪዎች በፌዴራሉ ወታደሮች ተሸንፎ እየሸሸ የነበረው የትግራይ ሚሊሻና ልዩ ኃይል ያጠቃናል በሚል ስጋት ሸሽተው ወደ በረሃ የእርሻ ቦታ ወይም በረሃት ወደምትባል የሱዳን አዋሳኝ ከተማ ለመውጣት ሲሞክሩ በከተማው አራት ዋና ዋና መውጫዎች በተቋቋሙ ኬላዎች ላይ በተሰማሩ ሚሊሻና ሳምሪ የሚባል የትግራይ ተወላጆች መደበኛ ያልሆነ የወጣቶች ቡድን ተመልሰው ወደ ቤታቸው እንዲገቡ መገደዳቸውን ይገልጻል። ሃይማኖት ይህንን ሁኔታ ታስረዳለች።
የፌደራሉ መንግስት የህግ ማስከበር ዘመቻ ብሎ የሚጠራው ማለት ነው። እሱ ግጭት መከሰት ከጀመረ ጀምሮ ከሁለቱም ወገን ይሄ ማለት ከትግራይ ተወላጆችም እንዲሁም ከአማራና ከወልቃይቴም የመሰደድ ፍላጎቶች እንደነበሩ አይተናል። ይሄ ምንድን ነው? በተለይ የመከላከያ ሰራዊት እያሸነፈ ነው የሚለው መረጃ ሲመጣ በተለይ ሴቶችና ህጻናት የሆኑ የትግራይ ተወላጆች አካባቢውን ለቀው እንዲወጡ እርዳታ ሲደረግ እንደነበረ እና የአማራና የወልቃይቴ ተወላጆች ግን ሲመለሱ በተለያዩ ኬላዎች ወደ ከተማው ሲመለሱ እንደነበር ያሉት መረጃዎች ጠቁመዋል።
ሌላ በዚህ መግለጫ ላይ ጠቀሳችሁት ወደ አብርሃ ጅራ፣ ሳንጃ፣ ዳንሻ፣ ሁመራ እና ጎንደር አካባቢዎች መዘዋወራችሁን ነው እና አካባቢዎቹ ግን ምን ይመስላሉ? አሁን እንግዲህ ከሩቅ ሆነን ስንሰማ የጦርነት ቀጠናዎች መሆናቸውን ነው የምንሰማው እና በአካል ሄደሽ አይተሽዋል? ምን ይመስላል አሁን አካባቢው?
እንግዲህ እኛ በነበረን ቆይታ ጊዜ ብዙ አክቲቭ የሚባል የጦርነት ሁኔታ አልተመለከትንም፣ ግን እንደነበረበት ያስታውቃል። የተለያዩ ነገሮችን በአይናችን ተመልክተናል። በተለይ ግን ይሄ ማይካድራ እና አካባቢው በሪፖርታችን እንደጠቀስ ነው ከፍተኛ የሆነ ሽታና ጠረን የሚታይበታል። ምናልባት ከዚህ ማሳከር ጋር ይገናኛል ብለን ነው የምናምነው። ከተማውም እንዲሁም ወደ ከተማው አቅራቢያ ያሉ እነዚህ በረሃ ይሏቸዋል እነሱ፣ ወይም የሰራፊ የማሽላ እርሻዎች ማለት ነው፣ የማሽላና የሰሊጥ እዛም አካባቢ ሰዎች አንዳንዶቹ ከነ ውንዳቸው ወደዛው ከነ ጉዳታቸው ወደዛም ልቀው ህይወታቸው ያለፈ እንዲሁም አስከሬኖችም ተሰብስበው ወደ እነዚህ ቦታዎች ሳይጣሉ እንዳልቀረ የተለያየ መረጃዎችን አግኝተናል። ከተማውም እንደዚሁ ከፍተኛ የሆነ ምናልባት ለሰው ልጅ የሚረብሽ አይነት ጠረኖች ነበሩት። ያው ያልተሰበሰቡ አስከሬኖች ስላሉ እኛም መመልከታችንን በሪፖርታችን ሊያመላክተናል። በደንብ የሚያስታውቅ አካባቢ ነው ማለት እችላለሁ። ግጭቶች እንደነበሩበት የሚሰደዱ ሰዎችንም ተመልክተናል። እቃዎቻቸውን ተሸክመው እናቶች ህጻናትን ይዘው ተልቅ ተልቅ ያለ እቃ ተሸክመው ወደ ተለያዩ አካባቢዎች ሲሰደዱ በመኪና ስናልፍ አይተናል።
ሰብአዊ መብት ኮሚሽን ሰራተኞች ናችሁ፣ በእርግጥ ሪፖርት ልታጠናክሩ ነው የምትሄዱት እና እንደ አንድ ሴት እንደ አንድ ግለሰብ እዛ ቦታ ላይ ያንን ሲመለከቱ ምን አይነት ስሜት አለው? ቦታውን እንደው ለአድማጭ ለመግለጽ ያህል ምን አይነት ስሜትን ይፈጥራል?
እንግዲህ እንደ ሰው ስትመለከችው ትንሽ ከፍ ያለ የጭካኔ ተግባሮች ተመልክተናል። በተለይ ሰርቫይቨሮችንም ስታይ እንዴት እንደዚህ አይነት ጭካኔዎች ሊፈጸሙ እንደቻሉ ያሳስባል። በእውነትም ግን የሆነ የሚሰብር ነገር ስሜት አለው። እንዳልኩሽ ከምንመለከተው ከምናየው ከምንዳስሰው ውጪ በጠረን እንኳን ከፍተኛ የሆነ ለማንኛውም ሰው የሚረብሽ ነገር አለው። አስከሬኖች እንደዚህም ወድቀው ስታይ እና መስ ለመናገር ቀላል አይደለም። በጣም በጣም ይከብዳል። ስደቱን ሁሉን ነገር ስታይ እንግዲህ በጣም ይረብሻል።
በእንደዚህ ያለ ተስፋ አስቆራጭ ሁኔታ ውስጥ ደግሞ ተስፋ የሚሰጡ ሰብአዊነቶችን ተመልክተናል ትላለች ሃይማኖት።
እንግዲህ በዚህ በጣም ጨለማ በሚመስል ኢንሲደንት ውስጥ መልካም ደግሞ ተግባራት ነው አይተናል። እሱን የትግራይ ተወላጅ የሆኑ ሰዎች የአማራ እና የወልቃይቴ ተወላጆችን ሲከላከሉ እንደነበር አግኝተናል። እዛም ሪፖርት ተከተነዋል። አንዲት ሴት ያገኘናት በተለይ ከ13 በላይ የአማራ ተወላጆችን በቤቷ ሸሽጋ ከጥቃቱ አስመልጣ እንደገና ደግሞ በምሽት እነሱን ይዛ ኬላዎችን ያው በትግርኛ ቋንቋ እየተናገረች አሳድራ እንደገና አሁን ተመልሳ ከእነሱ ጋር አግኝተን አነጋግረናታል። ከተማ ውስጥና በአንድ ሰፈር ውስጥ እንኳን ሁለት ሰው አግኝተናል። ግንብ ሰፈር የሚባለው ነው ከፍተኛ ጥቃት የደረሰበት ግንብ ሰፈር ሁለት ሰዎች አግኝተናል። አንደኛዋ ሴት እጃቸው በገጀራ ተመቶ የሚቃጠል ሰውን ከሞት ሊያድኑ ሲሉ ተመቶ ቆስሎ አግኝተናል። እኚህ ደግሞ ያተረፏቸው ሰዎች ናቸው ወስደው ጠቁመው ያሳዩን እና በጣም በጣም ተስፋ የሚሰጠው ደግሞ እንደዚህ አይነት ሰዎችን ያገኘንበት ጊዜዎች ነበሩ።
በሌላ በኩል አምነስቲ ኢንተርናሽናል ለዚህ ጭፍጨፋ በቀጥታ ኃላፊነቱን ማን እንደሚወስድ ማረጋገጥ እንዳልገልጾ ነገር ግን ዛሬ ያነጋገርናቸው የድርጅቱ የአፍሪካ ቀንድ የሰብአዊ መብቶች አጥኒ በወቅቱ ከጉዳቱ የተረፉ ቀጥታ ምስክሮችን ባለማግኘቱ ክፍተት እንደተፈጠረ ገልጸው አሁን ግን ያንን ክፍተት የሚሞላ መረጃ አግኝተናል ብለዋል።
ከዛ በኋላ ተወሰኑ ሰዎችን በተለይ ከማይካድራ ሸሽተው እና ቆስለው ወደ አማራ ክልል የመጡ ሰዎችን ለማግኘት ችለን ነበረ። እነሱንም ኢንተርቪው አድርገናል። እነሱ የሰጠኑን ማስረጃ እንዳየ ነው በከተማው በተለይ ግንብ ሰፈር የሚባለው ከከተማ ወደ ምስራቅ አካባቢ ያለ እና ብዙ የአማራ ነዋሪዎች የሚኖሩበት አካባቢ በተለይ ደግሞ እነዚህ የቀን ስራ የሚሰሩ ሰዎች የሚያድሩባቸው አካባቢዎች ያለ አካባቢ ላይ ጥቃት እንደነበረ ነግረውናል። ጥቃቱን የፈጸሙትም የከተማው የተደራጁ ወጣቶች እና አካባቢው ደግሞ ሚሊሻ የሚባሉት እና ትግራይ ክልል ተጠሪ የሆኑት የጸጥታ አካላት አንድ ላይ በመሆን እንደፈጸሙት ነው የነገሩን።
በወቅቱ የአሜሪካ ድምጽ ያነጋገራቸው የትግራይ ክልል የኮሚኒኬሽን ቢሮ ኃላፊ አቶ ሀዱሽ ደግሞ በትግራይ ህዝብ ላይ የተጀመረው ከባድ የዘር ማጥፋት ወረራን ለመቀጠል ሆን ተብሎ የተሰራጨ የሐሰት ዜና በማለት ማስተባበላቸው ይታወሳል። የትግራይ ክልል ልዩ ኃይል ብሔርን መሰረት ያደረገ ጥቃት የመፈጸም ባህል የለውም፣ ይህ የነሱ ባህል ነው ብለዋል። ጡረተኛ ጄኔራሎችን ጭምር ትግርኛ ተናጋሪ በማለት በህዝብ ላይ የዘር ማጥፋት ወንጀል ተናግረዋል ሲሉ ምላሽ መስጠታቸው አይዘነጋም። የሰብአዊ መብት ኮሚሽን አጥኔዋ ሃይማኖት ጥቃቱ በድምጽ አልባ መሳሪያዎች የተፈጸመ መሆኑን ገልጻ በዋናነት ትኩረት ያደረገው ደግሞ ወጣቶች ላይ ነው ብላለች። በቦታው ከነበሩት ውስጥ የሞቱት 600 ሰዎች በህይወት ከተረፉት ይበልጣሉም ብላለች። በተያያዘ አምነስቲ ኢንተርናሽናል የተሰኘው ዓለም አቀፍ ተቋም የኢትዮጵያ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት በሚያካሂዱት ጦርነት ከጦርነቱ ጋር ምንም ግንኙነት የሌላቸውን ሰላማዊ ዜጎች ደህንነት እንዲጠብቁ አሳስበዋል። በተጨማሪም መንግስት የሰብአዊ ረድኤት አቅራቢዎች ወደ ስፍራው ገብተው ድጋፍ እንዲሰጡ ሁኔታውን እንዲያመቻቹ ጥሪ አቅርበዋል። የአምነስቲው አቶ ፍስሐ ተክሌ በዚህ ጉዳይ ላይ የሰጡንን ማብራሪያው በነገው ምሽት ይዘን እንቀርባለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ጽዮን ግርማን ለዘገባዎቹ አመሰግናለሁ። አድማጮች፣ ወደ ተከታዩ መጽሔት ርዕስ እንሻገር። በተለያዩ አገራዊ ሁኔታዎች ባላቸው ምክንያቶች ሳቢያ የ2012 የትምህርት ዘመን የሁለተኛ ደረጃ ትምህርት መልቀቂያ አገር አቀፍ ፈተናዎችን ለመስጠት አለመቻሉን የትምህርት ሚኒስቴር አስታወቀ። የስምንተኛ ክፍል ክልላዊ ፈተናዎችን አስመልክቶ ግን ክልሎች ከታህሳስ 1 እስከ ታህሳስ 30 2013 ባለው ጊዜ ውስጥ በቅዳቸው መሰረት እንደሚሰጡ አመልክቷል። ሙክታር ጀማል ዝርዝሩን ይዟል።
ሎ የ2012 የትምህርት ዘመን የስምንተኛ ክፍል ክልላዊ እና የ12ኛ ክፍል ሀገራዊ ፈተናን በተመለከተ ዛሬ መግለጫ የሰጠው የትምህርት ሚኒስቴር የስምንተኛ ክፍል ክልላዊ ፈተና ከታህሳስ 1 2013 እስከ ታህሳስ 30 2013 ጊዜ ውስጥ እንደሚሰጥ መወሰኑን ገልጿል። የትምህርት ሚኒስትር ዴታው አቶ ሚሊዮን ማቴዎስ ዛሬ ለመገናኛ ብዙሃን በሰጡት መግለጫ እንዳስታወቁት የስምንተኛ ክፍል ክልላዊ ፈተናን ክልሎች በየአካባቢያቸው ተጨባጭ ሁኔታ መሰረት የፈተና ጊዜያቸውን እንደሚያዘጋጁ ገልጸዋል። የ12ኛ ክፍል ሀገር አቀፍ ፈተናን በተመለከተ ባለው ሀገራዊ ሁኔታ ምክንያት ታስቦ በነበረ ጊዜ ለመስጠት ስላልተቻለ ላልተወሰነ ጊዜ ተራዝሟልም ብለዋል።
አሁን ባለው ሁኔታ ከአንድ ማዕከልም ጭምር ፈተናው የሚሰራጭ እንዲሁም ደግሞ ፈተናው የማስተዳደርም ስራ አገር አቀፍ ከመሆኑ ጋር ተያይዞ ትምህርት ሚኒስቴርና አገር አቀፍ ፈተናዎች ድርጅት በጋራ የሚያስገዱት ከመሆኑ ጋር እና ሁሉም መዋቅር፣ ሁሉም የፖለቲካ አመራር፣ ሁሉም የክልል መንግስታት በጋራ በቅንጅት ወጥ በሆነ መልኩ የሚሰጥ ከመሆኑ ጋር ተያይዞ አሁን ያለንበት የጸጥታ ሁኔታ ፈተናን በዚህ ደረጃ ለማስኬድ የሚያስችል ሆኖ አልተገኘም። አሁን ባለው ሁኔታ በትግራይ ክልል እንዲሁም አጎራባች በሆኑ የአማራ ዞኖችም አፋርም በንሻንጉል መተከል አካባቢና ሌሎችም አንዳንድ የጸጥታ ሁኔታዎች አሁን የተወሰዱ ባሉ እርምጃዎች በአጭር ጊዜ ውስጥ ወደ መደበኛ ሁኔታና ፈተናን ለማስተዳደር ወደሚያስችልና ተማሪዎችም ተረጋግተው ሊፈተኑ ወደሚችሉበት ሁኔታ ይቀየራል ብለን ነው የምናስበው። በዚህ መነሻ የ12ኛ ክፍል ተፈታኞች ላልተወሰነ ጊዜ አስቀድሞ ታህሳስ መጀመሪያ አካባቢ ላይ እንደሚሰጥ ሲጠባበቁ ስለቆዩ መራዘሙን አውቆ
የ12ኛ ክፍል ሀገር አቀፍ ፈተና ከአንድ ማዕከል በኮምፒውተር የሚሰጥ መሆኑን የገለጹት አቶ ሚሊዮን የቴክኖሎጂ ግብዓቶችን ከውጭ በማስገባት የማሟላት ስራዎችን መንግስት እያከናወነ መሆኑን ገልጸዋል። የፈተና ሂደቱ ስርቆትን የሚያስቀር በመሆኑ የሀገሪቷን የትምህርት ጥራት ደረጃን ከፍ የሚያደርግ ነውም ብለዋል። የትምህርት ሚኒስቴሩ አቶ ሚሊዮን ማቴዎስ። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ማቄስ ተከታዩም የመጽሔት ርዕስ ከዚያው ከአዲስ አበባ የሚያቆየን ነው። የችሎት ውሎን ይመለከታል። አቶ ጀዋር መሐመድ፣ አቶ በቀለ ገርባ፣ አቶ ሐምዛ አዳንና አቶ ሸምሰዲን ጣሃ ዛሬም በቀጠሯቸው ችሎት አለመገኘታቸው ተገለጸ ይላል የተከሳሾቹ የህግ ጠበቃ የሀገሪቱ ወቅታዊ ሁኔታ ለደህንነታችን ያሰጋል በማለት ከችሎት መቅረታቸውን የገለጡት ፀሐይ ዳምጠው ተከታዩን አጠናቅራለች።
አቶ ጀዋር መሐመድ፣ አቶ በቀለ ገርባ፣ አቶ ሐምዛ አዳኔ ወይም ሐምዛ ቦረና እንዲሁም አቶ ሸምሰዲን ጣሃ በችሎቱ ያልተገኙ ሲሆን ቀሪዎቹ ተከሳሾች ግን መገኘታቸውን ጠበቃቸው አስታውቋል። ለምን እንዳልተገኙ ለችሎቱ ያስረዱት የተከሳሾቹ ጠበቃ አቶ ከድር ቡሎ ለሀገሪቱ ደህንነት ሲባል አንቀርብም ማለታቸውን አብራርቷል።
ዛሬ ችሎት ላይ አልቀረቡ። እንግዲህ ከአራቱ ተከሳሾች ውስጥ አራቱ ናቸው ያልቀረቡት። እናቱ ጀዋር እንደማይመጡ ቀድሞኑ ነግሮናል። የማይቀርቡ ምክንያት አንደኛ ሰው በየቦታ እየተገደለ ባለበት ሁኔታ እና ሀገሪቷ ጦርነት ውስጥ እያለች እኛ ስለ ንብረት ለመከራከር ችሎት መሄዱ ለህሊናችንም ጤና አይሰጠንም፣ በዚህ አንገኝም። ሁለተኛውና ዋናው መሰረታዊ ነገር ምንድን ነው? በአሁኑ ሰዓት ባለው ሁኔታ ችግር ቢከሰት ሀገር ወደ አልተፈለገ ችግር ውስጥ ለምትገባ ሀገሪቷ ሰላም ሲባል በዚህ ችሎት ላይ አለመገኘት እንመርጣለን የምል ነው።
ከአርቲስት ሃጫሉ ሁንዴሳ ግድያ ማግስት ሁከትን በማነሳሳት ወንጀል ተጠርጥረው በፖሊስ ቁጥጥር ስር ውለው ክስ የቀረበባቸው አቶ ጀዋር መሐመድ፣ አቶ በቀለ ገርባና በመዝገቡ ስር የተጠቀሱ ተጠርጣሪዎች የንብረት እገዳን በተመለከተ ጥቅምት 17ና ጥቅምት 24 2013 ዓ.ም ከተከሳሾችና ከአቃቤ ሕግ በኩል ክርክራቸውን የሰማ ፍርድ ቤት ጉዳዩን መርምሮ ብይን ለመስጠት ለዛሬ ህዳር 15 ቀን 2013 ዓ ም ተለዋጭ ቀጠሮ ይዞ ነበር ሲሉ ጠበቃቸው አቶ ከድር ቡሎ ተናግረዋል።
ንብረት በምታገድበት ሰዓት በጅግና መታገድ አልነበረበትም። የቤተሰቦቻቸውን ሁኔታ ለቀለብ ለተለያዩ ነብትሚያሰለ ለመሰረታዊ ንብሮች የሚያስፈልጉት ተግንዛዊ መግባት ነበረባቸው የፈለበት ይሁን እንጂ አቃቤ ሕግ በሚያሳግድበት ሰዓት ከፍርድ ቤቱ መረዳት እንድቻል ነው በአመልክት እነሱ ደርሶ እኛ ደመኞቻችን አስተያየት እንዲሰጡበት ነበር። ይሁን እንጂ አቃቤ ሕግ ይህንን ደብዳቤ አላደረሰም። ሆኖም ግን በኋላ ላይ በማመልከቻው ቀረበ። ንብረትን በተመለከተ ለልጆቹ የሚያስፈልጉ ለቀለብ የሚያስፈልጉን በዝርዝር ይቅረብ ብሎ ነበር። ቤቱ እንደዛ ዲጄን አቅርበናል። ከፍርድ ቤቱ አሁንም እስ ያለን ነገር አለ። ለምሳሌ የቤት ኪራይ፣ ለምሳሌ ለቤት ሰብቻቸው ወይም ይህን ለምሳሌ የቢሮ ለተለያዩ ለሰራተኛ ደሞዝ ያለ እንደሆነ እንዲገለጽ የምል ነበር። ግን አቅርበናል። ይሁን እንጂ ፍርድ ቤቱ ምንድን ነው የተሳተፈ ብሎ ይህንን አጣርተን ለማቅረብ ቀጠሮ ይዘናል።
ፍርድ ቤቱ ጉዳዩን በድጋሚ ተመልክቶ ውሳኔ ለመስጠት ለህዳር 28 2013 ዓ.ም ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ ወዲህ ወደ ዩናይት ስቴትስ ይመልሰናል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ያለፈውን የአውሮፓውያኑን ኖቬምበር 3 በኢትዮጵያ የቀን አቆጣጠር የጥቅምት 24ቱን ፕሬዚዳንታዊ ምርጫ ውጤት እስካሁን ያልተቀበሉ በመሆናቸው በትራምፕ አስተዳደር እና በመጪው የባይደን አስተዳደር ቡድኖች መካከል የኮቪድ-19ን መረጃዎች መለዋወጥ ጨምሮ በመካከላቸው ያለው ግንኙነት እጅግ አናሳ ነው። የአሜሪካ ድምፅ ዘጋቢ ሚሼል ኩዩን በርዕሰ ጉዳዩ ዙሪያ ያጠናቀረችውን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል።
በዚህ ዓመት የዓለም ጋዜጠኞችን ደህንነት የሚያስጠብቀው ኮሚቴ ከባንግላዴሽ፣ ኢራን፣ ናይጄሪያ እና ሩሲያ አሸናፊ አድርጎ የመረጣቸው ጋዜጠኞች በከፍተኛ ተቃውሞና ጫና መካከል የገለልተኛ ሚዲያን አስፈላጊነት በማሳየታቸው ከፍ ከፍ አድርጓቸዋል። ከነዚህ መካከል የናይጄሪያ ፕሪሚየም ታይምስ መስራች የሆነው ዳፖ ኦሎሩኒዮሚ አንዱ ነው። በጋዜጠኝነት ስራው ሁለት ጊዜ የታሰረ መሆኑን የሚገልጸው ኦሎሩኒዮሚ ጋዜጠኞች በከፍተኛ ጫና ስር ሆነው እንደሚሰሩ ሲናገር እንዲህ ይላል።
We have about 28 constraining laws in our statute that just make the work of journalism very difficult and nervous experience in the country.
በድንጋጌዎቻችን ውስጥ የጋዜጠኝነትን ስራ ከባድ የሚያደርጉ ወደ 28 የሚደርሱ ህጎች አሉን። በአገሪቱ ውስጥ ባሉ የሳይበር ወንጀሎች ሳቢያ ደግሞ እየጨመረ ይሄድም ይመስለኛል። ከነዚህ ውስጥም የጋዜጠኝነትን ስራ ወንጀል የሚያደርጉ ግራ የተጋቡና አደገኛ የሆኑ ህጎች አሉን።
በባንግላዴሽ በኤሌክትሮኒክ ሚዲያ አጠቃቀምና የሐሰተኛ ዜናዎች ዙሪያ የወጡ ድንጋጌዎችም በጋዜጠኝነት ስራ ትልቅ ተጽዕኖ አላቸው። ሌላኛው ተሸላሚው ፎቶ ጋዜጠኛ ሻህ መሐመድ ሞሳኤድ ሙስናን፣ የኢኮኖሚን ማዕቀብና ህዝባዊ ተቃውሞችን እየተከታተለ የሚዘግብ ሲሆን የማህበራዊ ሚዲያ እንዳይጠቀም ተዘግቶበታል። ከዚያም አልፎ በሰራቸው የጋዜጠኝነት ስራዎቹ ካለፈው ነሐሴ ጀምሮ 4 ዓመታት ተፈርዶበት እስር ቤት ገብቷል። በመካከለኛው ምስራቅ የዓለም አቀፉ የጋዜጠኞች ደህንነት ተሟጋች ድርጅት ወኪል የሆነው ሸሪፍ መንሱር ይህንን ብለዋል።
We and a lot of journalists around the world have relied on people like Mohammed in times of crisis. He's providing a service to Iranian citizens and to the international community at the same time. And for him to be jailed just for stating facts.
ቀውስ በሚከሰትበት ወቅት እኛና በመላው ዓለም ያሉ በርካታ ጋዜጠኞች እንደ መሐመድ አይነት ባሉ ሰዎች የምንተማመን ይመስለኛል። በአንድ ተመሳሳይ ጊዜ ለኢራናውያንና ለዓለም አቀፉ ማህበረሰብ አገልግሎት ይሰጣል። እውነቱን በመናገሩ ብቻ በእነዚህ የተምታቱ ክሶች ወደ እስር ቤት መግባቱ የኢራን መንግስት ለጋዜጠኞችና ለሚዲያ ተቋማት ያለው አመለካከት ምን ያክል የወረደ መሆኑን ያሳያል።
ሩሲያዊቷ ጋዜጠኛ ስቬትላና ፕሮኮየቫ የሰራችው የጋዜጠኝነት ስራ እንደ ሽብር ስራ ተወስዶ ባለፈው ሐምሌ ወር ከፍርድ ቤት እንድትቀርብ ተደርጋለች። ያ መሆኑ ግን የጋዜጠኝነት ሙያዋን ከመክፋት ወደ ኋላ አላስቀራትም። የዓለም አቀፉ ፕሬስ ነጻነት ተሸላሚዋ ስቬትላና እንዲህ ትላለች።
Да, журналисты в России сталкиваются с давлением.
What we do is normal and should exist in a normal society. But if we abandon our profession,
የምናደርገው ነገር የተለመደና ጤናማ በሆነ ማህበረሰብ ውስጥ መኖር ያለበት ተራ ነገር ነው። ሙያችንን ትተን የምናደርገው ነገር ሁሉ ብናቆም ግን መላው ሀገራችን ጠቅላላው ማህበረሰባችን ከተለመደውና አሁን ካለው ስልጣኔ ሁሉ የምንርቅ ይመስለኛል።
ከዓለም አቀፍ ጋዜጠኞቹ ማዕከል ኮርትኒ ራድሻ እንደሚሉት ጋዜጠኝነት በተጠቃ ጊዜ የጋዜጠኝነት ነጻነትን በመታደግ ረገድ እንደሌላይቱ ተሸላሚ እንደ አማል ክሎኔ የመሳሰሉ ዓለም አቀፍ የህግ ባለሙያዎችን የመሰለ ተፈላጊ ነገር የለም።
The recognition of Amal Clooney with the Gwen Ifill Press Freedom Award this year really recognizes the symbiosis between
በዚህ አመት ለአማል ክሉኒ የተሰጠው የጎን አይፊል የፕሬስ ነጻነት ሽልማት በህግ ባለሙያዎችና በጋዜጠኞች ማህበረሰብ መካከል ላለው የስሜትና የእምነት መቀራረብ እውቅና ይሰጣል። እርስ በርሳችን እንፈላለጋለን።
የፕሬስ ነጻነት በጥቃት ስር በሆነበት ጊዜ ሁሉ የሚደረገው እርዳታ ከመቼውም ጊዜ በላይ አስፈላጊ የሆነ ነገር ነው ይላሉ ባለሙያዎቹ።
አድማጮች አሁን ወደ መጨረሻው መጽሔት ውስጥ እንሻገራለን። የዩናይትድ ስቴትስ ተመራጭ ፕሬዝዳንት ጆ ባይደን በርካታ የካቢኔ አባሎቻቸውን ይፋ አደረጉ። ከነኚህም መካከል የውጭ ጉዳይ ሚኒስትር አድርገው ያጫቸው አንቶኒ ብሊንከን ይገኙበታል። ባለም አቀፍ ትብብር በስደተኞችና ሰብአዊ መብቶች ጉዳይ ጽኑ ደጋፊነታቸው ስለሚታወቁት ብሊንከን የአሜሪካ ድምጽ ፋዘጋቢ ሲድኒ ሴን ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተለው ያቀርባል።
አንቶኒ ብሊንከን በቀድሞ የኦባማ አስተዳደር ረዳት የውጭ ጉዳይ ሚኒስትር ሆነው ሰርተዋል። ተመራጩን ጆ ባይደንንም ከ2002 ጀምሮ በአማካሪነት አገልግለዋል። የሁለተኛ ደረጃ ትምህርታቸውን በፈረንሳይ ፓሪስ የተከታተሉ ሲሆን የኔቶና የሌሎች ዘርፈ ብዙ አጋር ተቋማት ጠንካራ ደጋፊ በመሆን ይታወቃሉ። ብሊንከን ዩናይትድ ስቴትስን በመወከል ዓለም አቀፍ የስደተኞች ቀውስንም ለመፍታት የተደረገውን ጥረት መርተዋል። እንደ አውሮፓ አቆጣጠር በ2016 ታዋቂ በሆነውና በPBS ቴሌቪዥን በሚተላለፈው ሲሰሚ ስትሪት በተባለው የአሜሪካ ህጻናት ትርኢት ላይ ቀርበው ስደተኛ ማለት ማን እና ምን ማለት እንደሆነ እንድናውቅ ሁላችንም እርስ በራሳችን እንዴት መማማር እንደሚገባን በጨዋታ መልክ ሳይቀር ለማስረዳት ሞክረዋል።
These are people who've had to leave their homes because life
in እነዚህ ሰዎች ቤታቸው መልቀቅ የነበረባቸው ሰዎች ናቸው። ግሮቨር ቤትን መልቀቅ ምን ያህል አስቸጋሪ ሊሆን እንደሚችል ማሰብ ትችላለህ?
No, I cannot. I would
አይ በፍጹም አልችልም። መቼም ቢሆን ሴሲሚ ጎዳናን ሴሲሚ ስትሪትን ትቼ መሄድ አልፈልግም።
አንዳንድ ተንታኞች እንደሚሉት ብሊንከን መጀመሪያ ቅድሚያ ሊሰጡ የሚፈልጉት ዓለም አቀፍ ግንኙነቶችን ማደስና በፕሬዝደንት ትራምፕ የተቋረጡትን እንደ ኢራኑ የኒውክሌር ስምምነትና ሌሎችን ስምምነቶች ወደ ነበሩበት መመለስ ነው። ከአትላንቲክ ካውንስል ማርክ ሲማኮቭስኪ እንዲህ ይላሉ።
I think his first and most major priority will be restoring
the እንደሚመስለኝ ከሁሉም ነገር በፊት ማድረግ የሚፈልጉት ዩናይትድ ስቴትስ በመላው ዓለም የምትታመን ወዳጅና አጋር መሆኗን የሚያሳይ ገጽታዋን ወደ ቦታው መመለስ ነው። የተበላሸውን ግንኙነት መልሶ ማደስ የሚፈልጉ ነው የሚመስለኝ። ለነገሩ አሁን በአጽንኦት ተደጋግሞ የሚነገረው ምን እንደሆነ ታውቃለህ? ተመልሰናል የሚለው መልእክት ነው። ዩናይትድ ስቴትስ ለአየር ንብረት ለውጥ ትኩረት ወደ መስጠቱ ወደ ፓሪስም የአየር ንብረት ስምምነት ተመልሳ የምትገባበትና ከሩሲያ ጋር ያለውን የስትራቴጂያዊ ጦር መሳሪያዎች ቅነሳ ስምምነቶችን ማስፋት የሚቻልበትን መንገድ ማፈላለግ የምትይዝበት ነው የሚሆነው።
በሌላ በኩልም ታዋቂና ለ35 ዓመታት ያገለገሉት ነባሯ ዲፕሎማት ሊንዳ ቶማስ ግሪንፊልድ በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሆነው እንዲሰሩ በባይደን የተመረጡ መሆናቸው ተነግሯል። በአስቸጋሪው የዘር መድሎ ዘመን ብዙ ፈተናዎች ውስጥ ያደጉ መሆኑን የሚናገሩት ጥቁር አሜሪካዊቷ ሊንዳ ቶማስ እንዲህ ይላሉ።
I had the hopes and the dreams of my mother who taught me
የነበሩኝ ነገሮች የእናቴ ተስፋና ህልሞች ነበሩ። ገና በልጅነቴ ጀምሮ በመንገድ የሚገጥመኝን ማንኛውንም ችግር መጋፈጥ እንድችል አስተምሮኛል።
የሴኔቱን ይሁንታ አግኝተው ሹመታቸው የሚጸድቅላቸው ከሆነ ብሊንከን እንደ አውሮፓ አቆጣጠር ከሚያዝያ 2018 ጀምሮ ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሆነው የሰሩትን ማይክ ፓምፔዮን ይተካሉ ተብሎ ይጠበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን በዚህ ክፍል ቀዳሚ ወደ ሆነው ሳምንታዊ ቅንብር ሐኪሙን ይጠይቁ።
ባለፈው ፋይዘር የተባለው የዩናይትድ ስቴትስ የመድኃኒት አምራች ኩባንያ ያወጣው ቀደም ብለን የተነጋገርንበት የክትባት አይነት በጣም የተለየ አያያዝን መፈለጉ አንዱ ፈተና መሆኑን ተመልክተው ነበር። ከዜሮ በታች 60 ዲግሪ ሴልሲየስ ቅዝቃዜ የሚፈልግ መሆኑ የተለየ ማቀዝቀዣ በቤት ውስጥ ያለ እንኳን ማቀዝቀዣ በቂ ላይሆን የሚችልበት መሆኑን አከፋፈሉና ስርጭቱን የህክምና ተቋማት ሳይቀር ያን አይነት ማቀዝቀዣ እንደልብ የሌላቸው በመሆኑ የተለየ ሁኔታ መፍጠሩን እንደ አንዱ ፈተናው ገልጸው ነበር። ይህ አሁኑ የሞደርና ክትባት ግን ያን ሁሉ ፈተና ያለፈ ይመስላል። በቀላሉ መዛወር፣ መከፋፈል፣ ለጥቅም የሚውልበት ጊዜ ድረስ መቆየት የሚችል ይመስላል። እስኪ እሱን ያስረዱን።
ልክ ነው። እንግዲህ በአጠቃላይ ክትባት ሲባል ወይ ራሱ ቫይረሱን የያዘ ወይም የቫይረሱን አካል የወሰደ ወይ በተለያየ መንገድ ወይ አዳክመው። ቫይረስ ደግሞ ያው ብዙ አየር ላይ መቆየት አይችልም። ኮቪድ-19 ራሱ በተወሰነ ጊዜ ውስጥ ይሞታል። ስለዚህ ጠቅላላ ክትባት ሲባል ያው በቀዝቃዛ ቦታ በሬፍሪጀሬሽን መቀመጥ ያለበት። የፋይዘሩ ትንሽ ያሳሰበን ነገር ምንድን ነው? በጣም በጣም ዝቅተኛ ከዜሮ በታች ወደ 70 ዲግሪ ሴንቲግሬድ መቆየት ስለነበረበት በተለይ እንደ ኢትዮጵያ አይነት ሀገር አንዳንድ የመብራቱም ሊጠፋም ላይጠፋም በሚችልበት ቦታ እንዲህ አይነት ክትባት አስቸጋሪ ነው ብለን ነበር ያሰብነው። አሁን ይሄ ሞደርና በጣም በተሻለ መንገድ ነው ያለው። አንደኛ ቤት ውስጥ ዝም ብሎ ያለ ሬፍሪጀሬሽን እንኳን እስከ 12 ሰዓት መቆየት ኃይል አለው። ሁለተኛ ቤት ውስጥ ባለው ሬፍሪጀሬተር ውስጥ እንኳን አስቀምጠ ነው እስከ 30 ቀን መቆየት ይችላል። ማቀዝቀዝ ከቻልና ደግሞ በኔጌቲቭ 20 ዲግሪ ሴንቲግሬድ ድረስ ማቆየት ከቻል ወይም በፋራናይት ኔጌቲቭ 4 እስከ 6 ወር መቆየት የሚችል ነው። ይሄ እንግዲህ በጣም ኤክሳይቲንግ ያደረገው ምንድን ነው? አብዛኞቹ ክሊኒኮች፣ ሆስፒታሎች ይሄን ማድረግ ይችላሉ። ለማጓጓዝ ቀላል ነው። በተለይ ራቅ ያለ ቦታ ወደ ገጠር ወደ ምን ለመውሰድ የተወሰነ ጊዜ ይሰጠናል ማለት ነው። ከዚህ በላይ ደግሞ ማሟሙቱ አይደለም የፋይዘሩ አብሮት የሚመጣ ማሟሙ ያለው ተቀላቅሎ ነው የሚሰጠው። ይሄኛው እንደዛም ነገር የለው። ይሄ በጣም ኤክሳይቲንግ ነው። እርግጥ ገና ከቆየን ሌላ አንድ ወር ወይ ሁለት ወር ምን ቆይ ከሆነ ደግሞ የጀርመኑ አለ ኪዩርቫክ የሚባል በ41 ዲግሪ ፈረናይት ሶስት ወር ድረስ የሚቆይ ሁሉ ሊመጣ ይችላል። እንግዲህ ያው እንዳመጣጡ ነው ኢንፎርሜሽኑን የምናዘጋጀው ማለት ነው። እና እየተሻሻለ ነው የሚሄደው። ፋይዘሮቹም እየሰሩበት ነው ያንን መቋቋም የሚችል ቫይረሱን ከቦ የሚያደርግ ነገር እያጠኑ ነው። እነሱም ይመጣሉ ብለን እናስባለን። በአሁኑ ግን ሞደርና ነው ይህንን ማድረግ ይቻሉ።
መልካም። ያልተመለሱት ጥያቄዎች ፍለጋው ይቀጥላል። ምናልባት ሌላ ትልቁ ጥያቄ ይሄ ክትባት ከወጣም በኋላ እንዴት ይዳረሳል፣ ማ መቼ ያገኛል የሚለው ነው። በእርግጥ ጥናቱ የተመለከተው ለምሳሌ በነጮች ላይ ብቻ የተደረገ ጥናት ቢሆን ለጥቁሮች ይሰራሉ ወይ? ማንስ ከዚህ ተጠቃሚ መሆን ይችላል የሚለውን እንድናይ ይረዳልና ማ መቼ ያገኛል? የስርጭቱስ መንገድ ምን ይመስላል?
ኦኬ ሶ
44 ካምፓኒዎች ያጠኑ ነው። ከዛ ውስጥ 12ቱ ሰው ላይ የተጠና ነው። ከነዛ ከ12ቱ 3ቱ የሞደርና ኤክሳይት ያደረገን ምንድነው? ልክ እንደ ፋይዘር ይሄ ሜሴንጀር አርኤንኤ የሚባል ሰው በስተት ቢወጋ በሽታው እንዳይዘው የሚያደርገው አይነት ክትባት ስለሆነ በጣም ኤክሳይቲንግ ነው። ለኛ ለኢትዮጵያ በጣም ኤክሳይት ያደረገኝ ነገር ስቲል የድሮ ቢሲጂ የሚባለው ቫክሲን አሁንም በጣም እየተጠና ነው ዩሮፕ ውስጥ እና እስከዛሬም የሚመስለኝ ብዙ ኢትዮጵያኖችን ብዙ አፍሪካ ሀገር የጠበቀን ከኮቪድ አሜሪካ እንደዚህ ይሄ ሁሉ ሲያዝ ወይም ዩሮፒያን ሲያዙ በመሰልጠን ላይ ያሉ ሀገሮች እንደ ኢትዮጵያ ያልተያዝ ነው በዚህ በቫክሲኑ ይመስለኛል። ለቲቪ የሚሰጥ ነው። ሁላችንም ድሮ ተወቅተናል ትምህርት ቤት እየመጡ። አሁን እሱ በጣም በትልቅ ጥናት እየተካሄደ ነው። እሱ ኤክሳይት ያደረገኝ ምንድን ነው? አንደኛ ርካሽ ነው። ሁለተኛ በየቦታው ሞልታ ኢትዮጵያ ውስጥ በየቦታው በየክሊኒኩ በየቦታው አቬለብል ነው። ሌላው ጃንሰን ኤን ጃንሰን እየሰራ ያለበት ትልቅ ቫክሲን አለ። ሌላው አስትራዜኔካ የሚባል ካምፓኒ። እነዚህ ትላልቅ ካምፓኒዎች ናቸው። ብዙ ልምድ ያላቸው የብዙ መድኃኒቶች የሚያደርጉ ናቸው እና በጣም በትልቅ ደረጃ እየሰሩ ነው። አንዱ የጠቀማቸው ነገር ምንድን ነው? ብዙ ሀገር ኮቪድ እንደገና እየባሰ ነው። ስለዚህ የበሽተኛ እጥረት የለባቸው ለቶሎ ውጤቱ የሚመጣው። በሽተኛው የቀነሰ ኢንፌክሽን የቀነሰ ቢሆን ኖሮ ጥናቱ ረጅም ጊዜ ይፈጅ ነበር። አሁን ግን በሽተኛ ችግር ስለሌለባቸው በሱ ምክንያት ቶሎ ሁሉም የሚመጡ ይመስለኛል።
መልካም። የመጨረሻው ጥያቄ ጀምር ያደረጉት እነኚህ ተስፋ ሰጪ ሁኔታዎች መበራከታቸው ተስፋ የተጣለባቸውና ሶስተኛው የሙከራ ደረጃ የሚባለው በሰዎች ላይ የሚጠና ሙከራ በመካሄድ ላይ ያሉ ቁጥራቸው የበዙ የክትባት ሙከራዎች እንደመኖራቸው ተስፋው ገና ከዚህም የሚበረታ ይመስላል። ካለብን ችግር ከጉዳቱ ከፍተኛነት አንጻር በእርግጥም ያን ያህል ብዙ እድሎች መፈጠራቸውን እንዲህ የተለየም ሁኔታ ጥናት ተጠንቶ በፍጥነት መድረሱ ያበረታታል። ሁኔታው ያስገድደው መሆኑንም ግልጽ ያደርጋል። ከኮቪድ የነጻ ዓለም ሩቅ አይሆንም የሚል ተስፋውን ፈንጥቀዋል። ባለፈው ውይይታችንም ነካት አድርገነው ነበር። አሁን በዚህ ቅርበት ይሄ መምጣቱን ሌሎችም ተስፋ ያደረጉባቸው ቶሎ እንደሚመጡ አስበው እንደው በጊዜ ብንተምን ከዚህ ጊዜ በኋላ ኮቪድ ቢያንስ አሳሳቢ የማይሆን የአኗኗር ዘይቤያችን በመሰረቱ የተለወጠ ይመስላልና ሙሉ በሙሉ ራሱን እንኳን ባንኖር የቀድሞ ህይወታችን ቢያንስ የሚመስል ምን ይታየታል? የነኚህ ክትባቶች መምጣት የተረጋጋውን የለመድነውን የምናውቀውን ብዙ ገደብ የሌለበትን ህይወት በምን ያህል ጊዜ ውስጥ እናገኘው ይሆን?
ሁለቱም መድኃኒቶች እስካሁን የወጡት
እዚ ሬድዮ ድምፂ ኣሜሪካ እዩ ብ22 ብ25 ብ31 ሜትር ባንድ ከምኡውን ብናይል ሳት ኣብ ፌስቡክን ዩቲብን ምሸት ካብ ሰዓት 4 ክሳብ 4 ፍርቃን ወይ ከዓ ካብ 10 ክሳብ 10 ፍርቃን ይመ